ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለራይ ሰው ምን ብንሰራ እንዴት ብንሰራ ወጣቶቻችንም ሰላማዊ ስብና እንዲኖራቸው ስለ ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየ ተቋማችን ጽንሰ ሀሳቦችን ፕሮዲስ ያደርጋል።
ብሩህ ወጣት ለሰላምና አንድነት የሚሰኝ መርሃ ግብር ወጣቶች በሰላምና መረጋጋት ዙሪያ ኃላፊነታቸው እንዲወጡ እያገዘ ይገኛል። ዛሬ ምሽት ስለ መርሃ ግብሩ ተጨማሪ ጉዳዮች እናጋራችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማር በቅንብሩ አብሮን ይቆያል። አብራችሁን ቆዩ። ኢትዮጵያ ውስጥ የሰላምና መረጋጋት መንፈስ እንዲጠናከር ወጣቶች ኃላፊነታቸው እንዲወጡ ከሚሰሩ ተቋማት መካከል አንዱ ዘ ኢንስፓየርድ ኢትዮጵያን ዩዝ አሶሲኤሽን ነው። የንቁ ኢትዮጵያን ወጣቶች ማህበር የሚል ትርጓሜ ያለው ማህበሩ በቅርቡ ብሩህ ወጣት ለሰላምና አንድነት የሚል መርሃ ግብር ቀርጾ ወጣቶችን ለማስጋት ጥረት እያደረገ ይገኛል። ስለ መርሃ ግብሩ የበለጠ ለማወቅ የማህበሩን ዋና ኃላፊ አመሻሹን በስልክ አግኝተነዋል።
አመሰግናለሁ። የእኔ ስም ልዩነት አምራት ነው የሚባለው። አሁን ከረንትሊ የምመራው ድርጅት ኢንስፓየርድ ኢትዮጵያን ዩዝ አሶሲኤሽን ይባላል። ወጣቶች ላይ የሚሰራ ነው። ከስሩ አምስት ፕሮግራሞችን ልድ ያደርጋል። ሆፕ ኢትዮጵያ፣ ዩዝ ኔትወርክ ኢትዮጵያ፣ ኮንሰርንድ ጀነሬሽን ሙቭመንት፣ አይሼር እና ያንግ ኢትዮጵያን ሊደርስ ኢኒሽቲቭ የሚባሉ ፕሮግራሞችን ልድ ያደርጋል። በስፋት ከረንትሊ እንግዲህ በዲጂታል ኢንጌጅመንት ወጣቶችን በሰላም ዙሪያ በአብሮነት ዙሪያ በባለራይነት ዙሪያ የሚያነቃቁ ስራዎችን እየሰራ የሚገኝ ፒዮነር የወጣቶች የዲጂታል ምህዳር ላይ የሚንቀሳቀስ ተቋም ነው የምመራው።
በእናንተ ተቋም በኩል በተለይ ወጣቶች በሰላምና በአብሮነት ረገድ ሊወጡት ስለሚገባው ሚና ለማስተማር ለማሳወቅ ስላቀደው የስልጠና መርሃ ግብር ጥቂት እንድታካፍለኝ ነው። ይህን የስልጠና መርሃ ግብር ለመጀመር ምክንያት የሆናችሁ ጉዳይ ምንድን ነው ከሚለውን ጀምር።
መልካም። እንግዲህ እንደሚታወቀው ሀገራችን ያለችበት ሁኔታ ለሁሉም ሰው ለሚያይም ለሚሰማም አሁን ሀገሪቷ ያለችበት ሁኔታ ይታወቃል። እንግዲህ በዚህ ሁኔታ ላይ እንደ መድኃኒት የሰዎችን ሀሳብ እና እይታ መቅረጽ መስራት ያስፈልጋል በሚል ኢንስፓየርድ ኢትዮጵያን ዩዝ አሶሲኤሽን የተለያዩ ጽንሰ ሀሳቦችን የተለያዩ እይታዎችን እያነሳን እንወያያለን፣ እንነጋገራለን። እንደ ወጣት ወይም ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለራይ ሰው ምን ብንሰራ እንዴት ብንሰራ ወጣቶቻችንም ሰላማዊ ስብና እንዲኖራቸው ስለ ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየን ተቋማችን ጽንሰ ሀሳቦችን ፕሮዲስ ያደርጋል። በዛ ጽንሰ ሀሳቦች ላይ ስለ ሰላም በዚህ ካሌ ደግሞ ግቡን አብሮነትን አድርገን የምንንቀሳቀስበት ሁኔታ ነው ያለው። እንግዲህ ዋናው የተነሳንበት ዓላማ የሀገራችን አሁን ያለችበት የሰላም ሁኔታ ነው። እኛ ደግሞ ግቡ ሰላም እንዲመጣ ሰላም እንዲሆን አስፈላጊ የሆኑ ትምህርቶችና ሁኔታዎችን ዲያሎጎችን በማመቻቸት መስራት አለብን የሚለው ነው መነሻ ሀሳቡ።
በዚህ ስልጠና ውስጥ ተሳታፊ እንዲሆኑ የመረጣችኋቸው ወጣቶች በስልጠናው ቀናት ውስጥ ምን አይነት ክህሎቶችን እንዲያዳብሩ ነው የምትረዷቸው? የምትሰጡት ስልጠና ሂደትስ ምን ይመስላል?
እንግዲህ ስልጠናችን አሳታፊ ነው። ወጣቶቹ ከህብረተሰቡ የሚጠብቁት አለ፣ ከመንግስት የሚጠብቁት አለ፣ ከተቋማት ከተለያዩ ከእምነት ተቋማቶች የሚጠብቁት መልካም ወይም ደግሞ ሌሎች ነገራቶች አሉ። ነገር ግን እንደ ወጣት ራሳቸው ከእነሱ ምን ይጠበቃል፣ ከኔ ምን ይጠበቃል የሚለው ነገር ላይ ሞር ኤንፋሳይዝ አውት እንዲያደርጉ የተለያዩ ኤክስፐሪመንቶችን እናሰራለን። በመሰረታዊነት ዋናው ነገር ምንድን ነው? ወጣቶች የሚፈልጉት ብዙ ዋና ነገሮች አሉ። ግን እንደ ሀገራችን አሁን ያለንበት መሰረታዊ ዋና ነገር ሁሉም እንደ ምግብ የራበው እንደ ውሃ የጠማው በጣም መሰረታዊ ነገር ሰላም ነው እና ወደ ሰላም ለመሄድ የእያንዳንዳችን ኃላፊነት ምንድን ነው እና ወጣቶች በዚህ ፕሮግራም ላይ በሚሳተፉበት ሰዓት የሌሎችን ኃላፊነት ሳይሆን የራሳቸውን ኃላፊነት በተለይም ስለ ሰላም ግንባታ ምንድን ነው የሚለውን ኤምፋሳይዝ አውት እንዲያደርጉ ፋሲሊቴት ነው የምናደርገው። ታይትሉን ምናልባት አይተው ከሆነ ስማርት ዩዝ ነው የሚለው ከረንትሊ ካስኬድ እያደረግን ያለነው ስልጠና። ስማርት ዩዝ ወደ ውስጡ አቅም የተመለከተ ማንነቱን የተረዳ ምን እየሰራ ምን እየተከናወነ ምን እያደረገ እንዳለ ያወቀ የእሱ ኮንትሪቢሽን ምን አይነት አውንታዊ ተጽዕኖ እንደሚያመጣ ያወቀና ምን አይነት ኮንትሪቢሽን በዚህ ሰዓት ማድረግ እንዳለበት የተረዳ ወጣት ነው። ስለዚህ አውንታዊው ወጣት ለሰላም ግንባታ ያለው ሚና በብልሃት አንጻር ሲለካ ምን ይመስላል? አቋቋሜ ምን ይመስላል? በሶሻል ሚዲያ አጠቃቀም፣ በንግግሮቼ፣ በኢንትራክሽኖቼ ለሰላም ያለኝ ፋይዳ ምንድን ነው? ወይም ደግሞ በተቃራኒ ለግጭት ያለኝ ኮንትሪቢሽን ምንድን ነው የሚለውን እንዲያዩ፣ እንዲለኩ፣ እንዲመዝኑ ወጣቶችን በተለያዩ ኤክስፐሪመንቶች እንጌጅ የምናደርግበት ፕሮግራም ነው የስማርት ዩዝ ፕሮግራም ማለት ነው። ስለዚህ በዚህ ፕሮግራም ላይ የሚሳተፉ ወጣቶች ያው ወጣቶች ናቸው። እድሜያቸው ከ15 ዓመት እስከ 35 ዓመት ያሉ ወጣቶች ናቸው። የሚሳተፉበት ምህዳር ሁለት አይነት ነው። አንደኛው ዲጂታል ምህዳር ነው። ሁለተኛው ደግሞ ፊዚካሊ በየክልሉ የሄድን የምናሰለጥንበት ሁኔታ ነው ያለው፣ የምናሳትፉበት ሁኔታ ነው ያለው ማለት ነው። እና እስካሁን ሰፊ እንቅስቃሴ አድርገናል። ብዙ ወጣቶችን በዚህ ፕሮግራም ላይ ተሳትፈዋል። በጣም ብዙዎቹ ደግሞ የቱ ጋር እንደቆሙ በምን አይነት አቲቲዩድ ውስጥ እንዳሉ የተረዱበት እና ማሻሻያ ሀሳቦችን ለራሳቸው ያመጡበት ሁኔታ ነው ያለው። ሀብታም
ልዩነህ፣ እንግዲህ ብዙ ጊዜ የሀገር ጉዳይ ለትልልቅ ሰዎች የሚሰጥ እንደሆነ ደጋግሞ የሚናገሩ ሰዎች አሉ። ስለ ሰላምም ስናወራ ወጣቶችን በሰላም ጉዳይ ማወያየታችን፣ ማሳተፋችን ፋይዳው ምንድን ነው? የሚወሰኑት ውሳኔዎች ውስጥ ያላቸው ቦታ ያን ያህል ብዙም በሚወሳበት በአሁኑ ሰዓት ወጣቶች ላይ አተኩሮ ግን በሰላምና በአንድነት ዙሪያ መነጋገሩ ያለው ፋይዳ ምንድን ነው ብለው የሚጠይቁ አሉ።
በጣም ትክክል ነህ። የሰላምን ጉዳይ ለመወያየት እድሜ፣ ጾታ፣ ብሔር፣ ሃይማኖት የሚለየው አይደለም። እውነት ነው። ፖሊሲ እና ደግሞ ስልጣን እና ኃይል በተለያዩ ሰዎች እጅ ሊሆን ይችላል። ግን ወጣቱ ወይ መጠቀሚያ ወይ ኢንስትሩመንት ነው ወይ ደግሞ የጉዳዩ አስፈጻሚ ወይም ጉዳዩ የሚፈጸምበት ማንነት ነው፣ ወጣቱ ኃይል ማለት ነው። እንደምታውቀው ኢትዮጵያ አሁን ያለችበት በፖፑሌሽን ነምበር ከፍተኛ ቁጥር አላት። በዚህ ወደ 70% የሚይዘው እድሜያቸው ከ 14 እስከ 35 ዓመት ያሉ ወጣቶች ናቸው። ስለዚህ እነዚህ ወጣቶች የፖፑሌሽኑ ማጆሪቲ ናቸው ማለት ነው። እነዚህ ወጣቶች ስለ ሰላም በሞግዚት አይደለም መወያየት አለባቸው። ፈርዛት ማተር ሰላም የሚባለው ጉዳይ እንደ ሌላ ስራ ሰዎች ስለኛ የሚወያዩት የሚነጋገሩበት ጉዳይ አይደለም። እያንዳንዱ ሰው የራሱን አትሪቢሽን ወይም ኮንትሪቢሽን የሚለካበትና የሚመዝንበት የሚወያይበት ጽንሰ ሀሳብ ነው ሰላም። ሰላም ከላይ ወደታች የሚመጣ አይደለም። ሰዎች የሚረሱት ይህንን ነው። ሰላም የመንግስት ኃላፊነት ብቻ አይደለም፣ የህዝብ ኃላፊነት ነው። የግለሰቦችም የወጣቶችም ኃላፊነት ነው። እንደውም የህብረተሰብ ኃላፊነት ነው። ሰላም ጸጥታ ነው የመንግስት ኃላፊነት ብለን እናምናለን። ጸጥታን ማስፈን መንግስት በሚይዝበት ሁኔታ ወጣቶች ደግሞ ህብረተሰብ ደግሞ የሰላም ጉዳይ ላይ ኢንጌጅ ማድረግ አለባቸው። ያ የሰላም ጽንሰ ሀሳብን ከታች ወደ ላይ እንጂ ከላይ ወደ ታች ብቻ ማሰብ አለብን ብዬ አላምንም። ነገር ግን ሰዎች የየራሳቸው አቲቲዩድ የየራሳቸው ምልከታ በዚህ ጉዳይ ላይ ይኖራል። እሱን አሁን መከራከር አንችልም። እንደ ኢንስፓየርድ ኢትዮጵያ ኒውዝ አሶሲሽን የሰላም ጉዳይ የግለሰቦች ሀሳብ ነው፣ የግለሰቦች ነው፣ የግለሰቦች ፍላጎት ነው፣ የግለሰቦች ኮንትሪቢሽን አለበት። ሰላማዊው ግለሰብ የሰላማዊቷ ሀገር ግብአት ነው። ሰላማዊቷ ሀገር የሰላማዊው ግለሰቦች ውጤት ናት። ስለዚህ አንድ ሰው ሰላም የለውም ማለት አገር ትረበሻለች፣ ትታወቃለች። ስለዚህ ሰላምን ከክራውድ አንጀምረውም፣ ከግለሰብ ጀምረን መስራት የምንችልበት ጽንሰ ሀሳብ ነው እና እያንዳንዳችን ስለ ሰላም ያለንን ግንዛቤና እይታ በእውቀት አንጻር በማስተዋል አንጻር መለካትና መመዘን ያስፈልጋል ብሎ ያምናል የኛ ድርጅት። ሶ ፋይዳው ምንድን ነው ሲባል ስለ ሰላም ብዙ ሰዎች እውቀት አላቸው፣ ማስተዋል ግን የላቸው ከግለሰብ ጀምሮ ማለት ነው። እዚህ ሰዎች ስለ ሰላም እውቀት ብቻ ሳይሆን የሚያስፈልጋቸው አንደርስታንዲንግ ነው ወይም ማስተዋል የሚባለው ጉዳይ ነው የሚያስፈልጋቸው እና መወያየት፣ መማር፣ መነጋገር፣ መለካት እንደውም አልፎ እኔ ራሴ ሲጀምር ስለምናገረው፣ ስለምጽፈው፣ ስለማደርገው ተግባር ሰላማዊ ስብዕና አለኝ ወይ የሚለው መሰረታዊ ጉዳይ ነው። ሰው ሰላም ከጸጥታ ይለያል። ጸጥታ የመንግስት ኃላፊነት ነው። ሰላምን በእርግጥ የመንግስት ኃላፊነት ሊሆን ይችላል፣ ግን እንደ ግለሰብ ሰላማዊ ስብዕና መያዝ የኔ ኃላፊነት ነው። ለሰላም ኮንትሪቢዩት ማድረግ የኔ ኃላፊነት ነው። ወጣቶች ሰላም ከውስጥ የጀመረ ከሰው ጋር ኢንተራክት የሚያደርጉት ስብዕና ሆኖ መታየት አለበት ብለን ነው የምናምነው። ከዚህም የተነሳ አንድ ሰላማዊ ግለሰብ ፕሮዲስ ካደረግን ለሰላማዊቱ ሀገር አንድ ኮንትሪቢሽን አለን ማለት ነው። በጣም ብዙ ሰዎች ከረንትሊ እስኪከብድ ድረስ በሰላም ጉዳይ ዴፊኒሽኑን በማጣት አቲቲዩዱን በማጣት ምልከታውን በማጣት በጣም ሰፈር ያደርጋሉ። ስለ ሰላም ኤክስፔክቴሽናቸው ከውጭ ነው። ከውስጥ የሚጀምረውን ሰላም ኤክሰርሳይዝ ማድረግ አለብን ብለን እናምናለን። ለዛም ደግሞ እንወያያለን፣ እንነጋገራለን ማለት ነው።
አሁን ስልጠና እየሰጣችሁ ያላችሁት ከሞላ ጎደል በከተሞች ነው። አዲስ አበባ ከተማ ላይ ስልጠና እንደሰጣችሁ አውቃለሁ። ሌሎች ከተማዎችም ላይ እቅድ እንዳላችሁ ሰምቻለሁ። እነዚህ ቦታዎች ከሞላ ጎደል መቼም ሰላምና መረጋጋት ያለባቸው ከተሞች ናቸው። በእጅ አዙር ተጎጂዎች ወይንም ደግሞ ጫናው የለባቸው ማለት አይደለም። በአሁኑ ሰዓት ግን በተለያዩ የኢትዮጵያ ጥጎች ውስጥ ግጭቶች፣ አለመረጋጋቶች አሉ። የእናንተ መሰል አይነት ስልጠናዎች ለነዛ ሰዎች በእጅጉ የሚያስፈልግበት ሰዓት ይመስለኛል። እነሱን ለመድረስ ምን እያደረጋችሁ ትገኛላችሁ?
እንግዲህ ሰላምን ለመስራት በምናደርገው ሂደት ጸጥታ በሌለባቸው ቦታዎች ላይ ሄደን መስራት አንችልም። ነገር ግን የእኛ ድርጅት ይህንን ፕሮግራም ከረንትሊ ለምሳሌ አርባ ምንጭ ላይ ሰርተናል። ወደ ሰመራም አካባቢ ሄደን ነበረ። ደሴም አካባቢ ሄደን ሰርተናል። ጎንደርና ባህር ዳርም ይህን ጉዳይ ስልጠናዎችን ሰርተናል። ሐዋሳ ከተማ ላይ ሰርተናል እና ሌሎችም ቦታዎች ላይ ተወካዮቻችን ይህን ስልጠና ለመስጠት ችለናል። እውነት ነው። ይሄ ስልጠና በአካል መስልጠን የማይችሉ ሰዎች ኦንላይን ምህዳሩ ላይ ያገኙታል። አንተም እንግዲህ እንደምትከታተለው የኛ ፕሮግራም አንደኛው ፕሮግራማችን ዩዝ ኔትወርክ ኢትዮጵያ የሚባል የቴሌግራም ግሩፕ አለን። በቁጥር ከአርባ ሺህ በላይ ያሉ ሜምበር ያሉበት ናቸው። እዛ ፕሮግራም ላይ የምናሰላጠናቸውን ስልጠናዎች በሪፖርት መልክ፣ በኮንተንት መልክ፣ በኦዲዮ መልክ፣ በቪዲዮ መልክ እንለቃለን። እንዲሁም ፌስቡክ ላይም እንለቃለን፣ ዩቲዩብ ላይም እንለቃለን። ወጣቶቹ እዛ ላይ ማግኘት ይችላሉ። ፈርዘር ሞር ግን በቴሌግራም ኢዚሊ ፕሮግራሞቻችን መሳተፍ የሚችሉበትን አሳታፊ የሆነ ምህዳር አዘጋጅተናል ማለት ነው። ወደፊት እንደምንመኘው ደጋግመንም እንደምንሰራው በሀገራችን ላይ ጸጥታው መጥቶ የሰላም ፍላጎቱ ሰፍኖ በሰላም ጉዳይ ላይ በእውቀት አንጻር በማስተዋል አንጻር የምንወያይበትን የምንነጋገርበትን የፈለግነውን ሰላም እውን የምናደርግበትን አሳታፊ አቲቲዩድ ለመገንባት አሁን የጀመርነው ጥቂት በጣም ጥቂት አቲቲዩድ ወደፊት ተጠናቅሮ ከቀጠለ ለውጥ ሊያመጣ ይችላል ብለን እናስባለን። ሀብታሙ፣
እጅግ በጣም አመሰግናለሁ። ልዩነት አምራት ለኢንስፓየርድ ኢትዮጵያን ዩዝ አሶሲሽን ወይንም ደግሞ ንቁ ኢትዮጵያውያን ወጣቶች ማህበር በሚለው ልተርጉሞ መስራችን ኃላፊ ነህ። ስላጋራህን ሀሳብ ሁሉ በእጅጉ አመሰግናለሁ። ያሰባችሁት እንዲሳካ እመኛለሁ።
አመሰግናለሁ። ቴንክ ዩ ቬሪ ማች። አመሰግናለሁ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምፅ እየተላለፈ የሚገኘውን ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን። በመቀጠል ደግሞ አንድ ድርጅት እናስታውቃችኋለን። ያንግ ላይፍስ ኢትዮጵያ ላለፉት 22 ዓመታት የ3000 ኢትዮጵያውያን ህጻናትና አዳጊዎችን የኑሮ ቅጣምባር በግድሞች ሲያጠና ቆይቷል። በኢትዮጵያ ዘመን አቆጣጠር በ1993 ዓ.ም የተጀመረው ጥናቱ ከውልደቱ ጀምሮ ያሉ 2000 ጨቅላ ህጻናትንና የ7 ዓመት ዕድሜ ያላቸውን 1000 ልጆችን እስከ ወጣትነት ዘመናቸው ተከታትሎ ለወግ ለማዕረግ ሲደርሱ ለመመስከር በቅተዋል። ከኢትዮጵያ ውጪ በህንድ፣ ቬትናምና ፔሩ ሀገራት ወጣቶች ላይም የሚያካሂደው ይሄ ጥናት ዋና ትኩረቱ በድህነት፣ ስራ አጥነት፣ ትምህርት፣ አመጋገብ፣ ስነ ተዋልዶና አእምሮ ጤና ጉዳዮች ላይ ያደረገ ነው። ኤደን ገረመው የያንግ ላይቭስ ኢትዮጵያ ዋና ዲሬክተር የሆኑትን ዶክተር አሉላ ፓንክረስትን አነጋግራቸዋለች። ዘገባው በመቀጠል ይቀርባል።
ያንግ ላይቭስ በኢትዮጵያ የመጀመሪያው የረዥም ጊዜ ጥናት ነው ለማለት ይቻላል። ከተጀመረበት 1993 ዓ.ም አንስቶ 3000 የሚሆኑ ኢትዮጵያውያንን ከጨቅላ ህፃንነት እስከ ወጣትነት እድሜያቸው ድረስ ተከታትሎ ለቁም ነገር አብቅቷል። በአመጋገብ፣ በድህነት፣ በአእምሮ ጤናና በስነ ተዋልዶ ጉዳዮች ላይ በሚያተኩረው የጥናቱ ክትትል ሂደት ወላድ እስከ መሆን የደረሱ ኢትዮጵያውያን ልጆችና ወጣቶች አሉ። በያንግ ላይቭስ ጥናት የኢትዮጵያ ዋና ዳይሬክተር ዶክተር አሉላ ፓንክረስት ባለፉት ዓመታት መርሃ ግብሩ በሀገሪቱ የተለያዩ የፖሊሲ ለውጦች እንዲኖር አግዟል ይላሉ።
የፖሊሲ ነክ ጥናቶች ብዙ አካሄደናል። ለምሳሌ የምግብ ዋስትናን በሚመለከት የሴፍቲ ኔት የምግብ ዋስትና የነበረውን ፕሮግራም ምን ያህል ተግባራዊ እንደሆነ፣ ለህፃናት ላይ ምን አይነት ጫና ፈጥሮ እንደሆነ፣ ከስራ ጋር ተገናኝቷል የሚለውን ነገር አንዱ እሱ ነው። የህፃናት ጉልበት ብዝበዛና ስራ ጉዳይ እንደዚሁም የጥቃት ጉዳይ፣ ያለ እድሜ ጋብቻ፣ ከፍልሰት ከከተማ ከአንድ አካባቢ መፈናቀል ወደ ኮንዶሚኒየም፣ የተለያዩ አንገብጋቢ የሆኑ ወቅታዊ አርዕስቶች ላይ ተጨማሪ ጥናት ያደረግንበት ወቅት አለ።
ከኢትዮጵያ ውጪ በፔሩ በህንድና በቪየትናም የሚደረገው ይህ ጥናት ዋና ትኩረቱን በድህነት ላይ ያደረገ ነው።
ኢትዮጵያ ውስጥ እነዚህ 3000 ህጻናት 2000 ከተወለዱ ጀምሮ ነው የምንከታተላቸው። ስለዚህ አሁን 22-23 ዓመታቸው ነው። ሌሎቹ ስንጀምር አንድ ሺህ ልጆች 7 አመታቸው ነበር ገና ጥናቱ ሲጀመር። ስለዚህ ሁለቱን ቡድን ማስተያየት እንችላለን። ለውጦች ምን ያህል እንደመጡ ልጆቹ ያደጉ 8 አመት ሲደርሱ የትናንሾቹ ከትላልቆቹ ጋር እናስተያያቸዋለን። ኢትዮጵያ ውስጥ በ6 ክልል በ20 የተለያየ አካባቢ ነው ጥናቱ የሚካሄደው እና እያንዳንዱ አካባቢ የሚመረጡት ህፃናት ከባቦሰጥ ማለት እንትን እያንዳንዱ ከደሃውም ከሀብታሙ ግማሽ ሴቶች ግማሽ ወንዶች ናቸው እና ግን ደሃ ተኮር ጥናት ነው። ስለዚህ አብዛኛው ከተማ አካባቢ ትንሽ ከደሃ አካባቢ ነው። እንደዚሁም ምግብ ዋስትና በገጠሩ ምግብ ዋስትና ችግር ያለባቸውን አካባቢዎች ነው በብዛት የተመረጡት።
በያንግ ላይፍስ የሚደረጉ ጥናቶች በኢትዮጵያ ትምህርት ቤቶች የተማሪዎች ምገባ መርሃ ግብር እንዲጀመር ሰፊ ሚና እንደተጫወተ ዶክተር አሉላ ይናገራሉ። ከዚህም ጋር ባለፉት 22 ዓመታት በህፃናት አመጋገብና ትምህርት ረገድ ተመዝግበዋል ያሏቸውን ውጤቶችም ያብራራሉ።
የአመጋገብ ጉዳይ በጣም ወሳኝ መሆኑን ማሳየት ችለናል። ማለትም በህፃንነታቸው በቂ ምግብ ወይ ተመጣጣኝ ምግብ ያላገኙ ህፃናት እያደጉ ሳለ ስለምንከታተላቸው ምን አይነት ለውጥ እንደሚመጣ ማሳየት ችለናል እና እንደውም በአንድ በኩል የሚያሳስብ ጉዳይ ነው፣ በሌላ በኩል ግን ጥናቱ ጥሩ አይነት ውጤት እና ተስፋ የሚሰጥ አይነት ውጤት ነው ያገኘ ነው። ምን ለማለት ነው የፈለግኩት? እነዛ በህፃንነታቸው የተጎዱ በአቃቀንጭራነት ያጠቃቸው ልጆች የተወሰኑት በርከት ያሉት እንደውም በአራቱም ሀገር በተለይ በኢትዮጵያ ሁኔታቸው የተሻሻለ መጣ ያደጉ ሳለ። መጀመሪያ እንደተፈራው የነበረው አስተሳሰብ በዓለም አቀፍ ደረጃ በህፃንነት አቀንጨራ ያጠቃቸው ልጆች በቃ ተስፋ የላቸውም፣ ምንም የተሻለ ሁኔታ ላይ ሊደርሱ አይችሉም እና ለዘላለም እጣ ፈንታቸው የተቋጨ ነው የሚል አስተሳሰብ ነበረ። እኛ ግን እያጠናናቸው ስንሄድ ብዙዎቹ የተሻለ ሁኔታ ላይ የመጡ ስናይ ጊዜ ይሄማ አመጋገብ ወሳኝ መሆኑና መጀመሪያ ላይ በመጀመሪያው 1000 ቀናት ብቻ ሳይሆን ከዛም በኋላ ለውጥ ማምጣት ስለሚቻል የትምህርት ቤት ምገባ ፕሮግራም በጣም ወሳኝ መሆኑን ማወቅ ቻልን።
ህፃናቱና አዳጊዎቹ በትምህርት ቤቶች የምገባ መርሃ ግብሮችና በየአካባቢያቸው የሴፍቲኔት መርሃ ግብሮች ላይ ከተሳተፉ በኋላ በእድገታቸው ላይ ከፍተኛ የሆነ አዎንታዊ ለውጦች እንደ ዋና ዳይሬክተሩ ገልጸዋል። በአንጻሩ ግን የትምህርት ጥራት ማሽቆልቆሉንም በጥናት አረጋግጠናል ይላሉ።
እናም ዋናው ግኝቱ ምንድን ነው? በጊዜ ሂደት የትምህርት ተደራሽነት በጣም ጨመረ። ከ90 ቤት ወደ 100 የሚደርስበት አካባቢ ነበር በከተማዎች። በገጠርም ቢሆን ትልቅ በጣም አመርቂ ውጤትና ትልቅ ለውጥ ነው የመጣው። ነገር ግን በጥራት በጣም ችግር እንደተፈጠረና ጥራት ዝቅ በጣም ያሽቆለቆለ መሄዱን ማረጋገጥ ቻለን።
የጥናት መርሃ ግብሩ በህፃንነት እድሜያቸው ካሳተፋቸው አንዳንዶቹ አይናቸውን በአይናቸው ለማየት ማዕረግ ደርሰው ወላጆቻቸውንም ለአያትነት ወግ ማብቃታቸውን የሚናገሩት ዶክተር አሉላ ጥናቱ በትውልዶች መካከል ያለውን ቅብብሎሽም ያሳየን ይላሉ። በተጨማሪም በስነ ተዋልዶ ጉዳይ በሴቶችና በወንድ ወጣቶች መካከል ሰፊ የግንዛቤ ልዩነት እንደታየ እንዲሁም ከኮቪድ-19 ወረርሽኝ በኋላና ግጭቶችን ተከትሎ የወሊድ መከላከያ አጠቃቀም እንደቀነሰና የህዝብ ቁጥር መጨመር የተመዘገበ እንደሆነም ጠቁመዋል።
ህፃናቱ እያደጉ ሳለ የጾታ ልዩነቶች በጣም ጎልተው አይታዩም ነበረ 13-15 እስከሚሆናቸው ድረስ። ከዛ በኋላ ግን በጣም ልዩነቶች እየሰፉ ነው የመጡት። ለዛም አንዳንዱ ምክንያቶች ያለ እድሜ ጋብቻ ነበረ እና የዚህ የስነ ተዋልዶ ጉዳዮች ላይ ብዙ ትኩረት አድርገን ነበረ። የወሊድ መከላከያ አቅርቦትና ተደራሽነት፣ የወጣቶቹ ያንን የማግኘት ጉዳዮች በጣም አሳሳቢ ነበሩ። ሴት ልጃገረድ ደግሞ ካረገዘች በኋላ በጣም ብዙ ችግሮች እንደተፈጠሩ ለማየት ችለናል። በዚህ ሳቢያ በተለይ ለምሳሌ አምቡላንሶች ሴቶችን ከገጠር ወደ ሐኪም ቤት የመውሰዱ ነገር እሱ ትልቅ ለውጥ ነበር ያየ ነው። ሆኖም በዚህ በጦርነት የቀነሰበት ሁኔታና የወሊድ መቆጣጠር የመቀነሱም ነገርና ብዙ ልጆች የመውለዱ ነገር እየጨመረ ሳይሆን አይቀርም።
ያንግ ላይፍስ የኑሮ ውድነትን፣ ጦርነትን፣ ኮቪድ-19ን፣ የከተማም ሆነ የገጠር መፈናቀሎችን ጨምሮ በኢትዮጵያ የተከሰቱ ሌሎች ቀውሶች በወጣቶች ህይወት ላይ ያስከተሉትን የአእምሮ ጫና ማጥንቷል። የመርሃ ግብሩ ዋና ዲሬክተር ዶክተር አሉላ ባለፉት ጥቂት ዓመታት በተለይም ግጭቶች ባየሉባቸው አካባቢዎች የጭንቀትና የድባቴ ምልክቶች እንደጨመሩ ተገንዝበናል ይላሉ።
በትግራይ ጦርነት ጊዜ ሁለት ጊዜ በስልክ ከመቋረጡ በፊት ባደረግነው ጥናት ከመጀመሪያው ወደ ሁለተኛው ስልክ ጥናት የወንዶቹ የጭንቀት አንግዛይቲ የሚባለው መጨመር፣ የሴቶቹ ደግሞ የድብርት ዲፕሬሽን የመጨመሩ ነገር ማሳየት ችለን ነበረ። አሁን ደግሞ ልክ አሁን ጥናቱን እያካሄድን ነው። ለዚህ ጥናት መነሻ የሚሆን ይሄ ፓይለት የምንለው ሙከራ የጥናት ዘዴዎቹንና መጠይቆቹን ስንጠይቅ በዚህ በጦርነት አካባቢ ችግር ያጋጠማቸው አካባቢዎች የዚህ የአእምሮ ችግሮች በጣም ከፍተኛ ጭንቀት እንደሚያስከትል የዚህ የስጋቱም ለማጥናት ችለናል። አሁን ደግሞ የምናደርገው በአሁኑ ወቅት የኛ ቡድኖች የአጥኒ ቡድኖች በ20 የተለያየ አካባቢዎች በኢትዮጵያ እያጠኑ ነው።
ከስድስት ክልሎች በተውጣጡ የገጠርና የከተማ ወጣቶች ህይወት ላይ ዘርፈ ብዙና ምሉ ጥናት የሚያደርገው ያንግ ላይፍስ በታላቋ ብሪታንያ መንግስት፣ የውጭ ሀገራትና የጋራ ብልጽግና ሀገራት ተቋም የገንዘብ ድጋፍ ሲደረግለት ቆይቷል። ይሁንና በዓለም አቀፍ ደረጃ በልዩ ልዩ ሀገራት በተስፋፉ ጦርነቶች ሳቢያ ምናልባትም ከቀጣይ አንድ ዓመት ተኩል በኋላ የገንዘብ ድጋፉ ሊቋረጥ ይችላል የሚል ስጋት እንዳጠላበት ያንግ ላይፍስ ኢትዮጵያ ዋና ዲሬክተር ዶክተር አሉላ ፓንክረስት ለአሜሪካ ድምጽ አመልክቷል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተሰናዳው ዘገባ ኤደን ገረመው።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በመቀጠል ደግሞ ከአንድ መንፈሰ ጠንካራ ወጣት ጋር እናስተዋውቃችኋለን። ራይሞክ ቃላብ ትባላለች። ባጋጠማት የአንጎል ካንሰር ህመም የህክምና ክትትል ለማድረግ ከኤርትራ ወደ ሀገረ ታይላንድ አቅንታለች። በታይላንድ ቆይተዋ ከህመሙ ከህክምና ወጪና ሂደቱ በተጨማሪ ከልጆቿና ከቤተሰቦቿ መራቋ ለጥልቅ ድብርት አጋልጧት ነበረ። ይሁንና ራይሞክ ወደ ቁንጅና ውድድር በቅርቡ ገብታለች። ከዚህ ሁኔታ ለመውጣት ያደረባትን ተነሳሽነት ለባልደረባችን ዊንታ ኪዳኔ አካፍላታለች። በመቀጠል ይቀርባል።
ራይሞክ ቃላብ እንደ አውሮፓውያን አቆጣጠር ከጥቅምት 17 እስከ 22 ቀን 2023 በሲንጋፖርና በማሌዥያ በተካሄዱ ዓለም አቀፍ የቁንጅና ውድድሮች ተሳትፋ ከቀዳሚዎች 15ቱ አንዷ ሆና ልዩ የቁንጅና አምባሳደር የሚል ማዕረግ ለመቀናጀት በቅታለች። ራይሞክ ለዚህ ውድድር እንዴት እንደደረሰች ስታስረዳ
ከኤርትራ ወደ ታይላንድ ስመጣ ማየትም ሆነ መስማት ተስኖኝ ነበር። መንቀሳቀስ አልችልም። በዊልቸር ላይ ሆኜ ዳይፐር እየተጠቀምኩ ነው የመጣሁት። ህመሙ ሲያጋጥመኝ ሁሉም ነገር በአንድ ጀንበር ስቃይ ነበር የሆነብኝ። ስለዚህ ወደዚህ ስመጣ ከዊልቸር ወርጄ ወደ ምርኩዝ፣ ከዚያም ራሴን ችዬ መቆምና መንቀሳቀስ እችላለሁ ከሚል ታላቅ ተስፋና ጽናት ጋራ ነበር። በእግዚአብሔር ቸርነትም በ7 ወራት ውስጥ ራሴን ችዬ መንቀሳቀስ ጀመርኩ። ይህም ሞራሌ ስሜቴን ከፍ የሚያደርግና ተስፋዬን የሚያደምቅ ነበር።
ራይሞክ ያጋጠማት የአንጎል ካንሰር ህመም መሻሻል እንዲያሳይ የረዷት የህክምና ባለሙያዎች ወደ ቁንጅና ውድድሩ እንድትገባም ሀሳብ በማመንጨትና በማበረታታት ሚና እንደነበራቸው ትገልጻለች።
የምስራቅ አፍሪካ ተወካይ ሆኜ ወደ ውድድሩ ለመግባት ስፖንሰር እንደሚያስፈልገኝ ሳውቅ ተስፋዬ መንምኖ ነበር። በውድድሩ እንድሳተፍ ያነሳሱኝ ሐኪሞች ግን ህክምናውን ከመከታተልባቸው 3 ሆስፒታሎች ገንዘብ በማሰባሰብ ወደ ዓለም አቀፍ ውድድር እንድገባ አስችለውኛል። በዚያም ልዩ የቁንጅና አምባሳደር የሚል ማዕረግ ለማግኘት ችያለሁ።
ራይሞክ በቁንጅና ውድድሩ ለመጨረሻው መድረክ ብደርስም ካንሰሩ በመላው አካላቷ እንደተሰራጨና ተጨማሪ ህክምና መጀመር እንዳለባት ተነገራት። በዚህ ሁኔታ ውስጥ ያለች በ10ም ቀናት ውድድር ውስጥ ለመሳተፍ ባትችልም 7ቱን ቀናት በርቀት 3ቱን ቀናት ደግሞ በቦታው ተገኝታ በመወዳደር ለሽልማቱ እንደበቃች ትገልጻለች።
ያለሁበት ሁኔታ ቢያዳግትም በዙሪያ ያሉት ሰዎች ለሚያበረክቱልኝ እገዛ ምስጋና እንዲሆን ውድድሩን ለመጨረስ ወሰንኩ። ከእግዚአብሔር እርዳታ በታች ለዚህ ደረጃ እንድበቃ የረዳኝ የሐኪሞቹና የህዝቡ ድጋፍ ነው። ይህ ባይሆን ለዚህ አልበቃም ነበር።
በኤርትራውያንና በኢትዮጵያ ማህበረሰብ ዘንድ እንደ ራይሞክ በግልጽነት መወያየቱ እምብዛም የተለመደ አይደለም። ታዲያ ህመሙንና ጫናውን ተሸክሞ ለሌሎች አርአያና ተስፋ ለመሆን መስራት የሚለው ሀሳብ እንዴትና ለምን እንደምታከናውነውም ጠይቀናት ነበር። ራይሞክ በቁጥር 15 የሚደርሱ በተለያዩ ህመሞች ውስጥ የሚገኙ በየቀኑ ስልክ እየደወለች የምትከታተላቸው ህሙማን አሉ። ገንዘቡም ጊዜውም ብርታቱም ስላለኝ አይደለም፣ በሌላ ሰው ስትበረታታ የሚፈጥረውን አቅምና ተነሳሽነት ስለማወቅ ብቻ ነው ትላለች።
ማንኛውም ህመም ሆነ አስቸጋሪ ሁኔታ ያልፋል። በቅድሚያ ግን ሁኔታውን በውል መገንዘብና ከችግሩ ጋር ለመቆየት መማር ያስፈልጋል። ያም ባለን ነገር መኖር እንጂ ላይመለስ ላለፈው ትላንትም ሆነ ለማናውቀው ነገር እንዲሁ መጨነቅ መፍትሄ አያመጣም። እኔም ሆንኩ ማንኛውም ሰው በቀጣዩ አንድ ደቂቃ ውስጥ እንኳን ምን እንደሚያጋጥመው አያውቅም። በህመም ውስጥም ከችግሩ ይልቅ ለዛሬቱ ቀን በመብቃታችን ማመስገን ይገባናል። ሁሉም ህመም ሆነ ችግር መፍትሄ ሲኖረው በቀላሉ መፍትሄ የማይገኝለት የአእምሮ ህመም ወይም ድባቴ ይመስለኛል። ይህንን ነው መከላከል ያለብን። ስለ ትላንት እየተቆጨን ስለ ነገም እየተጨነቅን ዛሬን እንዴት እንኖራለን? ዛሬን በአግባቡ እንኑር።
ራይሞክ በዚህ ያስተሳሰብ ደረጃ ያበረታት በህመሙ ወቅት ያሳለፈችው ተሞክሮ ይኖር እንደሆነ ጠይቀናት ነበር። ህመሙ በአስቸጋሪ ወቅት አዎንታዊ አስተሳሰብን ለማዳበር ራስን መርዳትን አስተምሮኛል የምትለው ራይሞክ ቀደም ሲል አጭር የስነ ልቦና ትምህርት መውሰዷንም ታስታውሳለች። ትምህርቱ በፈጠረላት ግንዛቤም ሰዎችን ማስተማር፣ በተለይ ሴቶች ከትዳር በኋላ ራሳቸውንና ኑሯቸውን እንዴት መምራት እንዳለባቸው መምከርና ማበረታታት የምትወደው ተግባር እንደሆነም ትገልጻለች። ራይሞክ ቃል አብ በመጨረሻም በህመሟ ወቅት ብርታት የሆኗትን የህክምና ባለሙያዎችና ቤተሰቦቿን እድሜ ዘመኗን ስታመሰግናቸው እንደምትኖር ትገልጻለች።
ዊንታ ኪዳኔ ለአሜሪካ ድምጽ ዋሽንግተን ዲሲ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ውድ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማራ አብረናችሁ አምሽተናል። መልካም ምሽት፣ የነገ ሰው ይበለን።